ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። አሜሪካ ለኢትዮጵያ የሰብአዊ ድጋፍ የሚውል 97 ሚሊዮን ዶላርን ይፋ አድርጋለች። ይህንና ሌሎችም ዘገባዎችን በምሽቱ ዘገባችን ላይ ተካተዋል። ዛሬ ነሐሴ 2 2016 ዓ ም ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? አስማማየ ነው ነኝ። ምሽት እያስተናገድኳችሁ ከእናንተ ጋር ቆይታ አድርጋለሁ። ከዓለም ለተሰባሰቡ ዜናዎች እንግዲህ ወልዴ እዚህ አብሮኛለ። የፕሮግራሙን ከዚህ ስቱዲዮ የምታቀናብርልን ደግሞ ብራላይ ኑላት፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በማህበራዊ ትስስር ገጾቻችን እየተከታተላችሁ ከእኛ ጋር አብራችሁን ማምሸት ትችላላችሁ። በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ እንገኛለን። አሁን ከዓለም ለተሰባሰቡ ዜናዎች ወደ እንግዱ ልምራችሁ።
በድጋሚ እንደምናመሻችሁ ክብራትና ክብራን። አሜሪካ ከሰሃራ በታች ላሉ ሀገራት 536 ሚሊዮን ዶላር ተጨማሪ የሰብአዊ እርዳታ መደበች። ኬንያ ውስጥ ተቃውሞው ዛሬ አገርሽቷል። ሐማስ አዲስ የፖለቲካና ወታደራዊ መሪ ሾመ። እንዲሁም አሜሪካ ከአምስት የቻይና ኩባንያዎች በሚመረቱ ሸቀጦች ላይ ማዕቀብ ጣለች፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀናቢው ዜና እናልፋለን። የአሜሪካ መንግስት ከሰሃራ በታች ላሉ ሀገራት ለተጨማሪ የሰብአዊ ሥራ የሚውል 536 ሚሊዮን ዶላር መመደቡን ዛሬ አስታውቋል። ከተጠቀሰው ገንዘብ ውስጥ በኢትዮጵያ ለሚገኙ የሰብአዊ አጋሮች 97 ሚሊዮን ዶላር መመደቡንና ከዚህም ውስጥ 87 ሚሊዮን ዶላሩ ለስደተኞች የሚውል መሆኑን በአሜሪካ የውጭ ጉዳይ ሚኒስትር የሰብአዊ ደህንነት ዲሞክራሲና ሰብአዊ መብት ረዳት ጸሐፊ የሆኑት ኡዝራ ዚያ ዛሬ አዲስ አበባ ላይ አስታውቀዋል። ከሰሃራ በታች ባሉ ሀገራት 38 ሚሊዮን ሰዎች ከመኖሪያቸው እንደተፈናቀሉ ያወሱት ረዳት ጸሐፊዋ ከዚህ ውስጥ 30 ሚሊዮን የሚሆኑት የአገር ውስጥ ተፈናቃዮች ሲሆኑ 8 ሚሊዮን የሚሆኑት ደግሞ የአገራቸውን ድንበር ተሻግረው የተሰደዱ ናቸው ብለዋል። አድማጮች፣ የዚህን ዘገባ ዝርዝር በአብይ ርዕሳችን እናቀርባለን። የኬንያ ፕሬዚደንት ዊልያም ሩቶ አዲሱን ካቢኔያቸውን ባስተዋወቁበት በዛሬው ዕለት በዋና ከተማ ናይሮቢ ውስጥ የወጡ ተቃዋሚ ሰልፈኞችን ፖሊስ በአስለቃሽ ጤስ መበተኑ ተዘግቧል። ቆንጂት ታየ ከናይሮቢ በቪኦኤ ዘጋቢ ኪሊያን ጋቶ የተጠናቀረውን አጭር ዘገባ ታቀርብልናለች።
ፕሬዚደንት ሩቶ የካቢኔ አባላታቸውን ቀያይረዋል። የግብር ጭማሪ ረቂቅ ሕጉንም ሰርዘዋል። ይሁን እንጂ ስልጣን እንዲለቁ የሚጠይቁት የተቃውሞ ሰልፎች አልቆሙም። ባለፈው ሰኔ ወር በሰላማዊ መንገድ ተጀምረው ለሳምንታት የቀጠሉት የተቃውሞ ሰልፎች በኋላ ላይ ወደ ሁከት እንዳመሩ ይታወሳል። እንቅስቃሴው የተጀመረው የኑሮ ውድነት ባየለበት ወቅት የግብር ክፍያን ከፍ የሚያደርገውን አወዛጋቢ ሕግ በመቃወም ሲሆን እንደ አውሮፓውያን የዘመን አቆጣጠር ሰኔ 25 ቀን የሀገሪቱ ፓርላማ ህጉን ለማሳለፍ ድምፅ እየሰጠ ሳለ ተቃዋሚ ሰልፈኞች ምክር ቤቱን ወረሩ። በኋላም ፕሬዝደንት ሩቶ የግብር ጭማሪ ያካተተውን ህግ ሰረዙት። በርካታ የናይሮቢ የንግድ ቤቶች ተዘግተው የዋሉ ሲሆን የህዝብ ማጓጓዣ አገልግሎቶችም ተስተጓጉለዋል። ከአድማ በታኝ ፖሊሶች ጋር የተጋጩ ተቃዋሚ ሰልፈኞች ሩቶ ስልጣን ይልቀቁ የሚል መፈክር ሲያሰሙ እንደነበረ ሮይተርስ ዘግቧል። ፕሬዚደንት ሩቶ ለሳምንታት የቀጠሉትን ተቃውሞዎች ተከትሎ ከውጭ ጉዳይ ሚኒስትሩ በስተቀር የተቀሩትን የካቢኔያቸውን አባላት አባረው ነበር። አሁን የተቃዋሚ ፓርቲ አባላት በአዲሱ ካቢኔያቸው ውስጥ ጨምረዋል። የእንቅስቃሴው መሪዎች ግን የሙስና አድራጎት በማለት ተቃውሞ ሩቶ ስልጣን እንዲለቁ መጠየቃቸውን ቀጥለዋል። ሙስናን ለመታገል ተጨማሪ እርምጃዎች እንዲወሰዱና መንግስታዊ የህዝብ አገልግሎቶችም እንዲሻሻሉ ጠይቀዋል። ሩቶ ዛሬ ይፋ ባደረጉት አዲሱ ካቢኔያቸው አራት የተቃዋሚ መሪዎችን ያካተቱ ቢሆንም ተባረው የነበሩ በርካታ ሚኒስትሮችንም እንደገና አስገብተዋል። አዲሱ ካቢኔያቸው ብሔራዊ አንድነትን የሚያንጸባርቅና የተቃዋሚ ሰልፈኞቹንም ጥያቄ የሚመልስ እንደሆነ በመግለጽ የተከላከሉት ሩቶ በ በተቃውሞ ሰልፎቹ ወቅት ፖሊሶች ያሳዩትን ባህሪ በሚመለከት የቀረቡ አቤቱታዎችንም እንደሚመለከቱ ቃል ገብተዋል። በአጠቃላይው ግን ፕሬዝደንቱ ፖሊሶቹ የወሰዷቸውን እርምጃዎች ይደግፋሉ። የሕግ የበላይነትን ለማክበር ቁርጠኛ መሆናቸውን የተናገሩት ሩቶ ለውጥ የሚፈልጉ ኬንያውያን ከሶስት ዓመታት በኋላ እንደ አውሮፓ አቆጣጠር በ2027 እስከሚካሄደው ምርጫ ታገሱ ሲሉ ጠይቀዋል። በአብዛኛው በማህበራዊ መገናኛ አማካይነት በተደራጁት የተቃውሞ ሰልፎች የዋና ዋና ከተሞች እንቅስቃሴዎች ተስተጓጉለዋል። የሲቪል ማህበረሰብ ቡድኖችና የኬንያ የህግ ባለሙያዎች ማህበር በሰላማዊ ሰልፎች ወቅት ፖሊሶች አርማ በሌላቸው ተሽከርካሪዎች እንዳይጠቀሙና መንግስት መለዮ ልብስ ያለበሱ ፖሊሶችን ከማሰማራት እንዲቆጠብ ጠይቀዋል። የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን እንዳለው የተቃውሞ ሰልፎቹ ከተጀመሩ ወዲህ ከ50 የሚበልጡ ሰዎች ህይወት ጠፍቷል።
ሐማስ አዲስ የፖለቲካና ወታደራዊ መሪ ሾመ። ባለፈው መስከረም መጨረሻ ሐማስ በእስራኤል ላይ የከፈተውን ጥቃት አቀናብረዋል በሚል የሚከሰሱት በጋዛ ሰርጥ የሐማስ መሪ የነበሩት ያህያ ሲንዋር የድርጅቱ የፖለቲካ ኃላፊና በጋዛ ወታደራዊ መሪ ሆነው ተመርጠዋል። ያህያ ሲንዋር በጋዛ የሚካሄደውን ጦርነት በድርድር ይፈታሉ የሚል እምነት እንደሌላቸው ተንታኞች በመግለጽ ላይ ቢሆኑም የሐማስ ቃል አቀባይ ግን ያህያ ሲንዋር ድርድሩን ይቀጥላሉ ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሁን በጋዛ ለአስር ወራት የቆየውን ግጭት በተኩስ አቁም መቋጨት ያህያ ሲንዋር ፈንታ ነው ብለዋል። ምክንያቱም አሉ ብሊንከን፣ ያህያ ሲንዋር ዋና ውሳኔ ሰጪ ነበር፣ አሁንም ነው ብለዋል። ያህያ ሲንዋር ባለፈው ሳምንት ኢራን ውስጥ የተገደሉትን ኢስማኤል ሃኒየን የተኩ ሲሆን በአንጻራዊነት ለዘብተኛ ተደርገው የሚቆጠሩት ሃኒየህ በሕይወት በነበሩበትም ወቅት ያህያ ሲንዋር ወሳኝ ሰው መሆናቸው ተነግረዋል። የእስራኤልና የአሜሪካ የደህንነት ባለሥልጣናት ለኒውዮርክ ታይምስ እንደገለጹት ያህያ ሲንዋር ዓላማ በጋዛ የሚካሄደውን ጦርነት እንዲቀጥል በማድረግ እስራኤል በዓለም አቀፍ መድረክ ክብሯ እንዲቀንስ ማድረግና ከዋና አጋሯ አሜሪካ ጋርም ያላትን ግንኙነት ማበላሸት ነው። ያህያ ሲንዋር እና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለየግላቸው ፖለቲካ ምክንያት ሲሉ የተኩስ ማቆም ስምምነት ላይ እንደማይደርሱ ተንታኞች በመናገር ላይ ናቸው። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በእንግሊዝ ዘረኝነትን የሚቃወሙ ሰልፍ ወጡ። በእንግሊዝ ለበርካታ ቀናት ሲካሄድ የነበረውን የቀኝ አክራሪዎች ጸረ ስደተኛ ሰልፎችና ጥቃቶች በመቃወም በሺህ የሚቆጠሩ ሰዎች ሰልፍ ወጥተዋል። ዘረኝነትን በመቃወም በበርካታ ከተሞች የወጡት ሰልፈኞች የቀኝ አክራሪዎቹ ሲጠቀሙባቸው የነበሩ መንገዶችና ሌሎችንም ቦታዎች ተቆጣጥረው ውለዋል። የቀኝ አክራሪዎቹ ስደተኞችን በመቃወም ባደረሱት ጥቃት ከሳምንት በፊት 3 ሕፃናት ተገድለዋል። ጸረ ፋሺስት ሰልፈኞቹ ከቀኝ አክራሪዎቹ የበለጠ ቁጥር የነበራቸው በመሆኑ ቀኝ አክራሪዎቹ 100 በሚጠጉ ከተሞች ጠርተው የነበረውን ሰልፍ መደረግ እንዳይችል አድርገዋል። 6,000 የሚሆኑ ልዩ የፖሊስ አባላት በተጠንቀቅ እንዲቆሙ ተደርገው የነበረ ሲሆን ባለፈው ቀናት ለተከሰተው ቀውስ ፖሊስ እንግሊሽ ዲፌንድ ሊግ የተሰኘውንና የነውጠኛ እግር ኳስ ደጋፊዎችና እስልምና ጠሎች ድርጅት አባላትና መሪዎችን ተጠያቂ አድርገዋል። በባንግላዴሽ በትላንትናው ዕለት አዲስ የተሾሙት መሪ ዛሬ ሐሙስ ከፓሪስ ሀገራቸው ገብተዋል። ጊዜያዊ መንግስቱን እንዲመሩ በሀገሪቱ ኤታማዦር ሹም ለስልጣን የተሰጣቸው የ84 ዓመቱ የኖቤል ሰላም አሸናፊ መሐመድ ዩኑስ አገራቸው ሲገቡ በኤታማዦር ሹሙ ጄኔራል ዌከር ዛማን አቀባበል ተደርጎላቸዋል። ዛሬ ምሽት ቃለ መሐላ ይፈጽማሉ ተብሎ ይጠበቃል። ዛሬ ለእኛ ታላቅ ቀን ነው። ባንግላዴሽ አዲስ የድል ቀን ፈጠረች። ባንግላዴሽ ሁለተኛ የነጻነት ቀን አገኘች ሲሉ በአየር ማረፊያው እንደደረሱ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ዩኑስ በሰራዊት አዛዥ የተሾሙት የሀገሪቱ ጠቅላይ ሚኒስትር ሼክ ሐሲና በደረሰባቸው የህዝብ ተቃውሞ ሀገር ለቀው መውጣታቸውን ተከትሎ ነው። ተቃውሞ የተነሳው መንግስት ስራን በኮታ ለመስጠት በመወሰኑ እንዲሁም ሼክ ሐሲና ለረጅም ጊዜ ስልጣን ላይ የቆዩ በሰብአዊ መብት ጥሰት የሚጠየቁና ምርጫ ያጭበረበሩ ናቸው የሚል ነበር። በተቃውሞ 300 የሚሆኑ ሰዎች ሕይወታቸውን አጥተዋል። በሁከቱ ተሳታፊ የሆኑ ተጠያቂ እንደሚሆኑ የኢታ ማጆር ሽሙ ጄኔራል ዌከር ትናንት አስጠንቅቀዋል። ፕሬዚዳንት ሞሐመድ ሻውቡዲን ትናንት ማክሰኞ ፓርላማውን በትነዋል። ይህም ዩኑስ ጊዜያዊ መንግስቱን እንዲመሩ ጥርጊያ መንገድ ይከፍትላቸዋል ተብሏል። በባንግላዴሽ አዲስ ምርጫ መቼ እንደሚካሄድ ገና አልታወቀም። በመጨረሻም አሜሪካ ዛሬ ሐሙስ ከአምስት የቻይና ኩባንያዎች በሚመረቱ ሸቀጦች ላይ ማዕቀብ ጥላለች። ረምጃው ተወሰደው ዊህር በመባል በሚታወቁት የቻይና እዳጣን ማህበረሰቦች ላይ ተፈጽመዋል በሚባለው የሰብአዊ መብት ጥሰት ምክንያት ነው ተብሏል። ውሳኔው የተላለፈው በተለይም በግዳጅ ስራ የተመረቱ ምርቶች ወደ አሜሪካ ገበያ እንዳይገቡ ለማገድ እንደሆነ መንግስት አስታውቋል። ኩባንያዎቹ የዊህር ማህበረሰቦችን የግዳጅ ስራ ላይ ያሰማራሉ ከሚባሉት ዝርዝር ውስጥ ገብተዋል። የአሜሪካ መንግስት በዊህር ማህበረሰቦች ላይ የዘር ማጥፋት እየተከናወነ እንደሆነ ይከሳል። እስካሁንም 70 የሚሆኑ የተለያዩ ሸቀጥ አምራች ኩባንያዎች በዝርዝሩ ተካተው ማዕቀቡ ተጥሎባቸዋል። በዝርዝሩ የተካተቱት ኩባንያዎች በሺንጃንግ የዊህር ራስ ገዝ ክልል ዊህሮችን እና ሌሎችንም ማህበረሰቦች በማስወጣት በግዳጅ ስራዎች እንዲሰማሩ በማድረግ እንዲሁም ከአካባቢው ጥሬ ዕቃ በማስወጣት የተሰማሩ ናቸው ተብሏል። ክብራትና ክብራን በዚሁ የምሽቱን ዜና አጠቃላለው። ለቀሪ ዝግጅቶች ወደ አስማማው መራቸዋሉ።
አድማጮቻችን ቀደም ሲል ከዓለም የተሰባሰቡ የምሽቱ ዋናና ዜናዎች ወደ እናንተ ደረሱ። ለዜናዎቹ እንግዲህ ወልዴን አመሰግናለሁ። የተከታተላችሁ የምትገኙት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የዛሬ ሐሙስ ምሽት የአሜሪካ ድምፅ ዝግጅት ነው። ቀጥሎ የምሽቱ አብይ ርዕስ ወደ እናንተ ይደርሳል። ለአፍሪካ 536 ሚሊዮን ዶላር አዲስ የሰብአዊ ድጋፍ ይፋ ያደረገችው ዩናይትድ ስቴትስ ከዚህም 97 ሚሊዮኑ ለኢትዮጵያ የተመደበ መሆኑን አስታውቃለች። አዲሱን ድጋፍ በአዲስ አበባ ይፋ ያደረጉት የዩናይትድ ስቴትስ ረዳት ውጭ ጉዳይ ሚኒስትር ኡዝራ ዘያ በኢትዮጵያ ያሉ ግጭቶች ዩናይትድ ስቴትስን እንደሚያሳስቡም ገልጸዋል። ረዳት ሚኒስትሯ የኢትዮጵያ የማክሮ ኢኮኖሚ ማሻሻያ እርምጃን በተመለከተ አስተያየት ሰጥተዋል። ኬኔዲ አባተ ተጨማሪ አለው።
በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የሲቪሎች ደህንነት የዲሞክራሲና ሰብአዊ መብቶች ጉዳይ ረዳት ሚኒስትር ኡዝራ ዘያ ዛሬ ሐሙስ ነሐሴ 2 ቀን 2016 ዓ.ም በአዲስ አበባ የዩናይትድ ስቴትስ ኤምባሲ በሰጡት መግለጫ ነው አዲሱን የሰብአዊ ድጋፍ ፈንድ ይፋ ያደረጉት።
Today I am proud to announce nearly 536 million US dollars
in ዛሬ ከዩናይትድ ስቴትስ 536 ሚሊዮን ዶላር የሚጠጋ አዲስ የሰብአዊ ድጋፍ ይፋ ሳደርግ ኩራት ይሰማኛል። ይህ የገንዘብ ድጋፍ በአፍሪካ የተቀባይ ማህበረሰቦችን፣ ስደተኞችንና በግጭት የተጎዱ ህዝቦችን ለመርዳት በስፍራዎቹ የሚደረጉ ጥረቶችን ያጠናክራል። ከዚህም ውስጥ 97 ሚሊዮን ዶላሩ በዚህ በኢትዮጵያ ላሉ የሰብአዊ ድጋፍ አጋሮች የሚሰጥ ሲሆን 87 ሚሊዮን የሚሆነው የስደተኞችን ፍላጎት ለማሟላት የሚውል ነው።
የዩናይትድ ስቴትስ ረዳት ውጭ ጉዳይ ሚኒስትሯ ኡዝራ ዘያ ዛሬ ይፋ የተደረገውን ጨምሮ ዩናይትድ ስቴትስ በዚህ ዓመት ብቻ ከሳህራ በታች ላሉ የአፍሪካ ሀገራት 3.7 ቢሊዮን ዶላር የሚጠጋ የሰብአዊ ድጋፍ ማድረጓን ተናግረዋል። በዛሬው ዕለት ከኬንያ ከተመለሱ በኋላ ከኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴና ከፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዲሁም ከተለያዩ መንግስታዊ ያልሆኑ ድርጅቶች ጋር በሰብአዊ መብትና የሽግግር ፍትህን በመሳሰሉ ጉዳዮች ላይ መወያየታቸውንም ረዳት ሚኒስትሯ ገልጸዋል። ዩናይትድ ስቴትስ በኢትዮጵያውያን የሰብአዊ መብቶች ጥበቃ ላይ፣ በሀገሪቱ ህዝብና የግዛት አንድነት እንዲሁም ሉዓላዊነት ላይ ያላት አቋም እየጸና መሆኑንም ተናግረዋል። በአማራና ኦሮሚያ ክልሎች ያለውን ግጭት በተመለከተ ከጋዜጠኞች ለተነሳላቸው ጥያቄ ሲመልሱ በኢትዮጵያ የቀጠሉ ግጭቶችና የሰብአዊ መብት ጥሰቶች አሁንም ዩናይትድ ስቴትስን ያሳስባታል ብለዋል። ግጭቶች በሰላም እንዲፈቱ ዩናይትድ ስቴትስ ጥረት ማድረጓን እንደምትቀጥልና የሰብአዊ መብት ጥሰት የፈጸሙ አካላት ተጠያቂ እንዲሆኑ የሚያስችል ገለልተኛ ምርመራ እንዲደረግ መጠየቋን እንደምትቀጥልም የዩናይትድ ስቴትስ ረዳት ውጭ ጉዳይ ሚኒስትር ኡዝራ ዘያ አመልክተዋል። የኢትዮጵያን የማክሮ ኢኮኖሚ ማሻሻያ በተመለከተ ተጠይቀው በሰጡት አስተያየት ደግሞ ማሻሻያው በማክሮ ኢኮኖሚው ዘርፍ ያሉ ችግሮችን ለመፍታት እንደሚያስችል እምነታቸውን ገልጸዋል።
Macroeconomic pressures in Ethiopia are severe and they are unlikely to improve without concerted
በኢትዮጵያ ያሉ የማክሮኢኮኖሚ ጫናዎች ከባድ ናቸው። ባበዳሪዎች፣ ለጋሾችና ዓለም አቀፍ የገንዘብ ተቋማት ዓለም አቀፍ ድጋፍ ሊሻሻሉ የሚችሉም አይደሉም። በዋናነት በዝቅተኛ ገቢ የሚተዳደሩ ኢትዮጵያውያን በሥራ አጥነትና በከፍተኛ የዋጋ ንረት እየተቸገሩ እንደሆነ እናምናለን። ይህንን ችግር ለመቅረፍ የኢትዮጵያ መንግስት ከIMF ጋር የደረሰው ከፍተኛ የኢኮኖሚ ማሻሻያ ፕሮግራም የሚያበረታታን ለዚህ ነው። ይህ ኢትዮጵያን ብቻ ሳይሆን ሰፊውን ክልል ይጠቅማል ብለን እናምናለን። ስለዚህ በአይኤምኤፍ የሚደገፈው የኢኮኖሚ ማሻሻያ የኢኮኖሚውን ምህዳር እንዲሁም የግጭት መንስኤዎችን ድህነትንና ስራ አጥነትን ለመቀነስ ይረዳል ብለን እናምናለን።
የማክሮ ኢኮኖሚ ማሻሻያው በአጭር ጊዜ የዋጋ ንረትን ማባባስን ጨምሮ የተለያዩ ጉዳቶችን እንደሚያስከትል በርካታ የዘርፉ ባለሙያዎች በመግለጽ ላይ ናቸው። ይህን ችግር ለመቅረፍ የደሞዝ ጭማሪና የተለያዩ ድጎማዎችን እንደሚያደርግ መንግስት መግለጹ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የአሜሪካ ድምፅ ራዲዮ የምሽቱ ዝግጅታችን ነው። ቀደም ሲል ወደ እናንተ የደረሰው የምሽቱ አብይ ርዕስ ነው። ቀጥሎ የትንታኔው መጽሔት ወደ እናንተ ይደርሳል። ወደ ትንታኔው መጽሔት የመጀመሪያ ቅንብራችን እናልፋለን። ሁማን ራይትስ ፈርስት የተባለ የመብት ተሟጋጅ ድርጅት የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት የትግራይ ተወላጆችን የዜግነት የእኩልነትና በነጻነት የመዘዋወር ህገ መንግስታዊ መብቶችን በመጣስ ሲከስ፣ ተቋሙ በበኩሉ በትግራይ ተወላጆች ላይ የሚፈጸም አድሎ የለም ሲል ክሱን አስተባብሏል። ፓስፖርት የሚጠይቁ የትግራይ ተወላጆች የተለየ እንግልት፣ ወከባና ማስፈራሪያ እንደሚፈጸምባቸው በምርመራ አረጋግጫለሁ ያለው የመብት ተሟጋጅ ድርጅቱ የፓስፖርት አሰጣጥ መመሪያው አጭርና ግልጽ ቢሆንም የትግራይ ተወላጆች ግን በህግ ባልተቀመጠ መስፈርት ተጨማሪ ሰነድና መረጃ ይጠየቃሉ፣ ፓስፖርት ማግኘትም አስቸጋሪ ሆኖባቸዋል ይላል። ተቋሙ ችግሩን በጊዜ የማይፈተው ከሆነም ጉዳዩን ወደ ፍርድ ቤት እንደሚወስደው የመብት ተሟጋጅ ድርጅት ምክትል ዳይሬክተር አቶ መብርሂ ብርሃነ ለአሜሪካ ድምፅ ተናግረዋል። ክሱን ያስተባበለው የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ደግሞ ከጎረቤት ሀገራት ጋር ከሚዋሰኑ ክልሎች የሚመጡትን ዜጎች ሁሉ ኢትዮጵያዊነታቸውን ለማጣራት ተጨማሪ መረጃ እንደሚጠይቅ በተቋሙ የፓስፖርት አገልግሎት ክፍል ኃላፊ አቶ አዳነ አበበ ለአሜሪካ ድምፅ ተናግረዋል። የዜግነት መረጃን በማጣራቱ ሂደት የሚስተዋሉ ችግሮችም ለመፍታት እየሰራን ነው ብሏል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተጨማሪ አዘጋጅቷል።
ሁማን ራይትስ ፈርስት የተሰኘው ሀገር በቀል የመብት ተሟጋች ድርጅት የኢሚግሬሽንና የዜግነት አገልግሎት ፓስፖርት የሚጠይቁ የትግራይ ተወላጆችን የዜግነት የእኩልነትና በነጻነት የመዘዋወር ህገ መንግስታዊ መብቶች ይጥሳል ሲል ከሰሰ። በኢሚግሬሽንና ዜግነት አገልግሎት ተቋም የአገልግሎት አሰጣጥ ላይ ሰፊ ምርመራ አድርጌያለሁ የሚለው ሁማን ራይትስ ፈርስት 20 የሚሆኑ ከትግራይ ክልል የመጡ እንዲሁም በአዲስ አበባ የሚኖሩ የትግራይ ተወላጆችን በአካል ማነጋገሩን በዚህ ሳምንት ባወጣው ሪፖርት ይፋ አድርጓል። ድርጅቱ አደረግኩት ባለው ምርመራ ለነዚህ ዜጎች ፓስፖርት ማውጣት አስቸጋሪ ስለመሆኑ ማሳያዎች ናቸው ያላቸውን አብነቶች ዘርዝረዋል። በጦርነቱ ወቅት የአንድ ፌዴራል ተቋም ሰራተኛ የሆኑ የትግራይ ተወላጅ አንተ ኤርትራዊ ነህ፣ የኢትዮጵያ ፓስፖርት አይገባህም እንደተባሉ፣ ከ33 ዓመት በላይ በአዲስ አበባ የኖሩ ሌላ የትግራይ ተወላጅም በሕይወት የሌሉ ወላጆቻቸውን መታወቂያ እንደተጠየቁና በዚህም ለእንግልት እንደተዳረጉ፣ እንግሊዝ ሀገር የምትኖር ልጃቸውን ለመጠየቅ ፓስፖርት የጠየቁ ከ40 ዓመት በላይ በአዲስ አበባ የኖሩ አንዲት የ70 ዓመት አዛውንትም በሕይወት የሌሉ የወላጆቻቸውን የቀበሌ መታወቂያ እንዲያመጡ መታዘዛቸውን ድርጅቱ በምርመራ ሪፖርቱ ላይ አመላክቷል። አዛውንቷ ፓስፖርቱን ሳያገኙና ከልጃቸውም ጋር ሳይገናኙ ሕይወታቸው ማለፉንም የድርጅቱ ምክትል ዲሬክተር አቶ መብርሂ ብርሃነ ገልጸዋል። አቶ መብርሂ በምርመራ ሪፖርቱ ላይ ለአሜሪካ ድምፅ በሰጡት ማብራሪያ የትግራይ ተወላጆች እየተጠየቁት ያለው መረጃ ከሕግ ውጭ ነው ይላሉ።
ወደ ትግራይ ተወላጆች ስንመጣ የተለየ አሰራር በሕግ ያልተገለጸ በሕግ ያልተጻፈ የአባት መታወቂያ፣ የእናት መታወቂያ፣ የአጎት፣ የአክስት፣ የስምንተኛ ክፍል ካርድ የመሳሰሉት ይጠየቃል።
የአሜሪካ ድምፅ ካነጋገራቸው የፓስፖርት ጠያቂ የትግራይ ተወላጆች መካከል የሆነችውና ለደህንነቷ በመስጋት ስሟን መጥቀስ ያልፈለገች አንዲት ተገልጋይ በሰጠችው አስተያየት በአዲስ አበባ ከተማ ተወልዳ ማደጓን ጠቅሳ በቅርቡ ወደ ውጭ ሀገር የመሄድ ዕድል በማግኘቷ ፓስፖርት ለማውጣት 2000 ብር በመክፈል መመዝገቧን ተናግራለች። የፓስፖርት መውሰጃ ቀኑ ደርሶ ወደ ኢሚግሬሽንና ዜግነት አገልግሎት መስሪያ ቤት ስትሄድ ግን ያልጠበቀችው አይነት መረጃ መጠየቋን ትገልጻለች።
የትምህርት ማስረጃ እንጂ ያለኝ አመጣውን እና ዘመድ ለሽሞይ ትግራይ እኔ የለኝም፣ እናቴ ያለች አባቴ ሞተዋል። ሲጨንቀኝ ጊዜ እናቴን ትልቅ ሴት ናት፣ እሷን እየጎትቼ ይዤ መጣሁ። ያለችኝ እሷ ናት፣ እሷን ጠይቋት አልኩ። እሷ እኔ ድሮ ነው የወጣሁት፣ የልጆችን ወለድኩት እዚህ ነው፣ ዘመዶቼ ደም አልቀዋል ያለው ለምስክርነት ብላ ብትል እኔ ምንም ሊሰሙ ሊረዱን አልቻሉም። በቃ አልቅሼ ምን ብዬ ነው ስየወጣው።
በተመሳሳይ ምክንያት ስሙን ከመግለጽ የተቆጠበ ሌላ አስተያየት ሰጭም የአሜሪካ ዲቪ ሎተሪ የደረሰው ወንድሙ ፓስፖርት ለማውጣት በሄደበት ወቅት ከተለመደው አሰራር ውጪ ልዩ ልዩ መረጃዎችንና ሰነዶችን መጠየቁን አመልክቷል።
የትምህርት ማስረጃ፣ የቀበሌ መታወቂያ፣ የአባትነት መታወቂያ፣ የወንድም መታወቂያ እኮ ነው የምንጠየቀው። ማለት አባትነት ከሌለ አሁን በቃ ብቸኛ ከሆንክ አንተ አይቀበሉም። ጭራሽ ወንድም የለኝም አባትነት እንዲህ የለ መታወቂያ የላቸውም ካልክ ማን ነው ምክን የሚለ ምን ይላል? ሌላ አናስተናግድም ነው የሚለው።
በኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ተቋም የፓስፖርት አገልግሎት ክፍል ኃላፊ አቶ አዳነ ደበበ በተነሱት ቅሬታዎች ላይ ለአሜሪካ ድምፅ በሰጡት ምላሽ በትግራይ ተወላጆች ላይ የሚፈጸም አድሎ የለም ሲሉ ክሱን አስተባብለዋል። ሆኖም ከጎረቤት ሀገራት ሕዝቦች ጋር የሚመሳሰል ቋንቋና ባህል ያላቸው ሁሉም ተገልጋዮች የሚጠየቁት ተጨማሪ መረጃና ሰነድ እንዳለ አልሸሸጉም። ይህ ደግሞ መስሪያ ቤቱ ላለፉት 13 ዓመታት ሲከተለው የቆየ አሰራር እንደሆነ አውስተዋል።
ለምሳሌ እነዚህ ከድንበር ጋር ጎረቤት ሀገሮች ጋር ተመሳሳይ ቋንቋ፣ ተመሳሳይ ባህል ያላቸው ዜጎች አሉ አይደለ? ለምሳሌ ሶማሌ አለ፣ ትግራውያን፣ እነዚህ ቤንሻንጉል አሶስ አካባቢ አሉ፣ ከሱዳን አካባቢ ጋር የሚመሳሰሉት ማለት ነው። ቋንቋን ባህልም የሚጋሩት በሞያሌ በኩል አሁን ወረና ኦሮሞች አሉ፣ ኦሮሞኛ ተናጋሪ ናቸው። በዛ በኩል ያሉት እነሱን በተለየ የማጣራት ስራ የሚደረግበት ሁኔታ አለ ማለት ነው። ማለት ከሌላው በተለይ ሳይሆን አንዳንድ አባሪ መረጃዎች ምናምን የሚጠይቃቸው ሁኔታዎች አሉ ማለት ነው። ለነሱ ለአጠራጣሪ ሆኖ ሲገኝ ማለት ነው። ምክንያቱም ያው በሌላ ሰዎች ዜግነት ለሌላ አካባቢ ተወለደ ዜግነት ሲገልጽ በሚል ማለት ነው። እና ተጨማሪ አንዳንድ ነገር ልንጠይቅ እንችላለን እና ኢንተርቪው እናደርጋለን።
የመብት ተሟጋቹ ድርጅት ምክትል ዲሬክተር አቶ መብርሂ ብርሃነ ደግሞ በሌሎች ዜጎች ላይ የሚደረገው የዜግነት ማጣራት ስራ በዚህ ደረጃ የጠበቀ አይደለም፣ በትግራይ ተወላጆች ላይ የሚፈጸመው እንግልት መንስኤው ሌላ ነው ይላሉ።
በዋናነት ይሄ የትግራይ ሰዎች ወይም የትግራይ ተወላጆችን እንደ ራስህ ባለመመልከት በጣም አደገኛ የሆነ ብሔር መሰረት ያደረገ ልዩነት ነው ብለን ነው መነሻው መውሰድ የቻለው። ሁለተኛ ተገቢውን አሰራር አለመዘርጋት ችግር እንዳለ እኛ ራሳችን መነሻው ብለናል። ሌላ ሶስተኛ ደግሞ ህዝቡ በፌዴራል መንግስት ወኪልም ስለሌለው የሚደርስበት ችግር እንኳን የሚናገርለት የለም። በህዝብ ተወካዮች በለው በፌዴሬሽን ምክር ቤት በለው የህዝብ ችግር እንደዚህ አይነት ችግር እየገጠመው ነው ብሎ የሚያነሳለት ሰው የለም። ስለዚህ የሚጠይቃቸው ስለሌለ እንደፈለጉ በየጊዜው መስፈርት እያወጡ ይሄ እነሱ እንደሚሉት ኤርትራውያን ምናምን ሊመጡ ስለሚችሉ ምናምን የሚል ነው። የተወሰኑ ኤርትራውያን ፓስፖርት ሊወስዱ ስለሚችሉ 7-8 ሚሊዮን ህዝብ ፓስፖርት መከልከል አለብን የሚል መነሻ ነው ያለው።
የፓስፖርት አገልግሎት ኃላፊው አቶ አዳነ በበኩላቸው በትግራይ ተወላጆች ላይ የተለየ አሰራር አንከተልም ካሉ በኋላ ከጎረቤት ሀገራት ጋር ከሚዋሰኑ የክልል አካባቢዎች የሚመጡ ተገልጋዮችን ተጨማሪ መረጃ የምንጠይቅበት ምክንያት የቀበሌ መታወቂያና የልደት ካርድ አስተማማኝ ሰነዶች ባለመሆናቸው ነው በማለት ያስረዳሉ።
መታወቂያና ልደት ካርድ እንደ መነሻ እንጠቀመው እንጂ በፍጹም በዚህ ብቻ ፓስፖርት ልፈት አችልም። ይሄ እያተረሰረ ማለት ነው። የኛ ልደት ካርድና መታወቂያችንም የአዲስ አበባ እንኳን ሌላ ሰውና እንዲህ አዲስ አበባ የተሻለ የሚባለው እሱ ራሱ እንዴት ሌሎች ሰዎች እንደሚገባ ሌሎን ሰነዶች በብዛት እየተሰጡ በጣም አስቸጋሪ ነው። የመረጃ እንትናችን ማለት ነው። ያ ነገር ነው እኛን አሁን ወደዛ የሚያስገባን እንጂ ሌላ ምንም የተለየ እንትን የለም። አዋጁ ይላል ብለህ ልደትና መታወቂያ እንትን ማለ ይዞ መጥቷል ብለህ ግዴታ ለኬንያዊ ወይ ለሶማሊያዊ ወይም ለኤርትራዊ ልትሰጥ አትችልም። ፓስፖርት ማለት ነው ግዴታ ግልጽ የሚያየው ነገሩ ማለት ህገ መንግስቱ በማይሰረስ መልኩ ማለት ለማድረግ ነው እኛ የምንሞክረው ማለት ነው።
ሂውማን ራይትስ ፈርስት በአንጻሩ በትግራይ ተወላጆች ላይ ከፍተኛ የሆነ እንግልት፣ ወከባና ማስፈራሪያ እየደረሰ ያለው ኢትዮጵያዊነት በሚበየንበት የመስሪያ ቤቱ ቢሮ ቁጥር 7 እንደሆነ በምርመራ ሪፖርቱ አመላክቷል። ከተገልጋዮቹ አንዱ የሆነው ሁለተኛው አስተያየት ሰጭም በዚህ ቢሮ የገጠመውን ነገር እንዲህ ያብራራል።
ግል ቢሮ እንዲመስለው የመንግስት መስሪያ ቤት አይመስልም። የሚቀበሉን በማመናጫ ነው። ወረፋ በጣም ረዥም ወረፋ ነው። ወንበር ከሌለ ከቆክ ወደዛ ትባላለህ። የሚጠየቀው ጥያቄ ምናምን አመልካቸውን አሟልቻል ማለት ጋ ውስጥ ቢሮ ገብተህ ደግሞ የሚጠይቀውን የኢትዮጵያዊ እንትን ሳይሆን በቃ እንደ ኤርትራዊና ምናምን በቃ የሆነ ወደ ሌላ ነገር ታስን የሚያደርጉ
ፓስፖርት ሳታወጡ ወደ ትግራይ ተመልሳችሁ ሄዳችሁ?
አዎ ተመለስን። የደርሰ መልስ ትኬት፣ የሆቴል ምግብ፣ የትራንስፖርት ማሚ ሁሉ ከስረን ነው ወደ 100 ምናምን ሺ ነው የደረስ ነው።
አቶ አዳነ በበኩላቸው በተጠቀሰው ቢሮ ውስጥ የሚሰሩት ሰዎች የረጅም ጊዜ ልምድ ያላቸው ቢሆኑም አንዳንዴ እንዲህ አይነት አለመግባባት ሊፈጠር ይችላል ብለዋል። ይሁንና የበላይ ኃላፊዎች የተገልጋዮችን ቅሬታ እንደሚፈቱ አቶ አዳነ ተናግረዋል። አስተያየት ሰጪዎቹ በበኩላቸው ቅሬታቸውን ለበላይ ኃላፊዎች ቢያሰሙም መፍትሄ ስላልሰጧቸው ፓስፖርት ሳይወስዱ መመለሳቸውን ተናግረዋል። አቶ አዳነ ደግሞ አሁን የሚነሳው ቅሬታ ሆን ተብሎ የሚፈጸም ሳይሆን ከአሰራሮች አለመስተካከል፣ ከመረጃ አያያዝ ክፍተትና ከተገልጋዮች መብዛት የመጣ መሆኑን ገልጸው እነዚህን ችግሮች ለመፍታት እየሰራን ነው ብለዋል።
ይሄ የተደራሽነት ጉዳይ ነው። ተደራሽነታችን አሁን እያሰፋ ለመሄድ ያው መሸም ያቅደናል። አሁን በዚህ ዓመት 14 ብራጅ ለመክፈልን ያቀድ ነው። በነገራችን ላይ ይህንም በዚሁ እንድታቀው 14 ብራጅ ለመክፈል አቅደናል። የሚመጣ ብር ሰው ትንሽ ይሆንልካል። በደንብ ማኔጅ ታደርገዋለህ። ከአይን ገላታም ሰው በአግባቡ ተስተናግዶ ይሄዳል ማለት ነው። መቀሌ ላይ ደግሞ ይቺ በዚህ በችግሩ ምክንያት በወቅቱ አገልግሎት መቆሙ ምክንያት ነው። የአገልግሎት መቆሙ ደግሞ ያው በቅርቡ ይከፈታል። እሱ ራሱ ትልቅ መፍትሄ ነው የሚሆነው ማለት ነው። እና በቅርቡ ምንም ነገር እንደው አንድም ነገር አይነሳም። እንደው አንድም እንደዚህ የሚል ነገር የሚሰር ብዬ አላስብም። በእርግጠኝነት አንተ ራሱ በጎ ነገር የተሻለ ነገር ብትዘግባለ ብዬ ነው የማስበው በቅርቡ ማለት ነው።
የመብት ተሟጋቹ ድርጅት ምክትል ዲሬክተር አቶ መብርሂ በበኩላቸው አሁን ይስተዋላሉ የተባሉትና አድሏዊ ብለው የጠሯቸው አሰራሮች በሕገ መንግሥቱ አንቀጽ 33 ላይ የተቀመጡ የዜግነት መብቶችን፣ በአንቀጽ 25 የተቀመጠ የእኩልነት መብትን እንዲሁም በአንቀጽ 32 የተቀመጠውን የመዘዋወር መብትን የሚጥሱ ስለሆኑ በአስቸኳይ ካልተስተካከሉ ጉዳዩን ወደ ፍርድ ቤት እንወስደዋለን ሲሉ አሳስበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቀደም ሲል የመብት ተሟጋቹ ከኢሚግሬሽን የፓስፖርት አገልግሎት ጋር በተያያዘ በትግራይ ተወላጆች ላይ ይደርሳል ያለውን እንግልት ቅሬታ የተመለከተውን ዘገባ ገብረ ሚካኤል ገብረ መድህን ያዘጋጁን ነበር የተከታተላችሁት። አሁን ወደ ቀጣዩ ሁለተኛው የትንታኔ መጽሔት ዘገባ አልፋለሁ። ሁለተኛው የትንታኔ መጽሔታችን የጸጥታ ችግር የወባ በሽታ መድኃኒት እንዳይደርስ አድርጓል ሲሉ የወለጋ ዞኖች ነዋሪዎች መናገራቸውን ያነሳል። በኦሮሚያ ክልል በሁለቱ የወለጋ ዞኖች ያለው የጸጥታ ችግር የወባ ሕክምና አገልግሎት ተደራሽነትን በእጅጉ እያስተጓጎለ መሆኑን ነዋሪዎችና የጤና ባለሙያዎች ለአሜሪካ ድምፅ ተናግረዋል። በኦሮሚያ ክልል ምዕራብ ወለጋና ቄለም ወለጋ ዞኖች የሚገኙ ነዋሪዎች እንደተናገሩት ፈጣን ሕክምና ማግኘት ለአርሶ አደሮች ፈተናው እየሆነ ነው ብለዋል። በከተሞች የተከማቹ መድኃኒቶችና ሌሎች አቅርቦቶችን ወደ ገጠር አካባቢዎች ማሰራጨት ያልተቻለው በጸጥታ ችግር ምክንያት መሆኑንም አመልክተዋል። የኢትዮጵያ መድኃኒት አቅራቢ ድርጅት ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ አማራጭ የትራንስፖርት መፍትሄዎችን በመጠቀም መድኃኒት ለማከፋፈል እየተሰራ ነው ብሏል። እንደሚከተለው ይቀርባል።
ግጭት ባሉባቸው የኦሮሚያ ክልል አካባቢዎች ላይ የወባ መድኃኒት በአግባቡ ባለመድረሱ በወባ በሽታ የሰው ሕይወት እያለፈ ነው ሲሉ ነው የየአካባቢዎቹ ነዋሪዎች ለአሜሪካ ድምጽ የተናገሩት። በምዕራብ ወለጋ ዞን የባቦ ወረዳ ነዋሪ መሆናቸውን የተናገሩት አቶ እንድርስ ሲራጅ ባለቤታቸው በወባ በሽታ ተይዘው እስካሁን የሕክምና አገልግሎት አለማግኘታቸው እንዳሳዘናቸው ገልጸዋል።
ባለቤቴ በወባ ተይዛ ላሳክማት አልቻልኩም። ምክንያቱም እኛ ያለንበት አካባቢ የህክምና ተቋማት የሉም። ወደ ግል ሐኪም ቤት ለመውሰድ ደግሞ አቅሜ አይፈቅድም። ታማ እቤት ነች ያለችው። በቃም የገጠር ቀበሌዎች ተመሳሳይ ችግር እየተጋራ ነው ያለ ነው። መድኃኒት የወረዳና የዞን ከተማዎች ላይ መጥቷል። ነገር ግን የተቸገሩት ራቅ ያሉ ቀበሌዎች ናቸው። በፊት አገልግሎት የሚሰጡ የጤና ኬላዎች ነበሩ። በጸጥታው ችግር ወድመዋል። አሁን አገልግሎት አይሰጡም። የህክምና አገልግሎት አግኝተን አናውቅም። አሁን ስለባሰ ነው እንጂ ላለፉት ዓመታት ችግሩ ነበረም። ግን ወባው ያለ ወትሮ ተስፋፋና መቋቋም አቃተን። መንግስት ህብረተሰቡ ዘንድ መድኃኒት ደርሶ የሰውን ህይወት እንድታደግ እንዲያደርግ እንማጸናለን።
የቄለም ወለጋ ዞን ጊዳሚ ወረዳ ነዋሪ መሆናቸውን የገለጹትና በደህንነት ስጋት ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪ በአካባቢው የመንግስትና የኦሮሞ ነጻነት ሰራዊት መካከል ግጭት በመኖሩ ወደ ህክምና ተቋማት መሄድ አስቸጋሪ ነው ሲሉ ነው የገለጹት።
ቄለም ወለጋ ጊዳሚ ወረዳ ውስጥ የወባ ወረርሽኝ ከሚባለው በላይ አሳሳቢ ሆኗል። እኛ አካባቢ ለየት የሚያደርገው የመንግስት ጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት ታጣቂዎች በየቦታው ስለሚንቀሳቀሱ ህዝቡም ወደ ጤና ተቋም ለመሄድ ስጋት አለው። ባለሙያውም እንደዚሁ ነው። በማን ችግር እንደሚደርስ ስለማይታወቅ ህዝቡ በሽታውን ይዞ ተቀምጧል። እናም ያለንበት ሁኔታ በጣም አሳሳቢ ነው። ቀኑን ሙሉ ተጉዘን የወረዳ ከተማ ብንደርስም የመንግስት ጤና ጣቢያ ላይ መድኃኒት አናገኝም። ወደ ግል ጤና ተቋም ነው የምንላከው። ገንዘብ የለንም። መድኃኒት መግዛት አንችልም። መንግስት መድኃኒት እያሰራጨ መሆኑን እየገለጸ ነው። ክትትል ቢያደርግ እንላለን። ምክንያቱም የተጎዳው ህብረተሰብ ዘንድ እየደረሰ አይደለምና
ነዋሪዎቹ መዳነት አቅርቦት ወደ ተቸገረው ህብረተሰብ እንዲደርስ መንግስት ትኩረት ቢሰጠው ሲሉ ተማጽነዋል። የኢትዮጵያ መዳነት አቅራቢ ድርጅት ዋና ዳይሬክተር ዶክተር አብዱል ቃድር ገልገለው በበኩላቸው የጸጥታ ችግር ባሉባቸው አካባቢዎች ላይ አማራጭ መንገዶችን በመጠቀም መዳነት እያሰራጩ መሆኑን ገልጸዋል።
የወባ መዳኒት ስርጭት መጀመሪያው ጤና ተቋማት ጥያቄ ሲያቀርቡ መጀመሪያ የወባ ታማሚ ብዛት ቶሎ የሚያቀርቡበት ሲስተም አለ። በየቦታ ያለነው ቅርንጫፎች አሉ። በቅርንጫፎቹ አማካኝነት የወባ ግባት ይቀርብላቸዋል ማለት ነው። በተለይም የጸጥታ ችግር ያለባቸው እንደ አማራ ክልል፣ ቤንሻንጉል ክልል፣ እንደ ኦሮሚያ ክልል የተወሰኑ ዞኖች አካባቢ በተለየ መልኩ ነው መድኃኒትን የምናሰራጨው። ስርጭቱን ስናካሄድ ብዙ ውጣ ውረዶች ይኖራሉ። እስካሁን ባለው 3.7 ቢሊዮን የሚሆን መድኃኒት እነኚህ የጸጥታ ችግር ያለባቸው ቦታ ላይ ተሰራጭቷል ማለት ነው። አንዳንድ መንገዶች ዝግ ሲሆኑ በአየርም ተጠቅመን ነው የምናሰራጨው በዚያ ደረጃ እና ክትባት እንዳይቋረጥ የኤችአይቪ የቲቪ እና ሌሎች መድኃኒቶች እንዳይቋረጡ። የወባ ደግሞ ለየት ብሎ ትኩረት ተሰጥተው ወረርሽኝ አለባቸው ወረዳዎች ተለይተው በዛ ልክ የተሰራጨ መሆኑን ነው ማነሳ።
የምዕራብ ወለጋ ሰየው ወረዳ ነዋሪ መሆናቸውን የጠቀሱትና በደህንነት ስጋት ስማቸው እንዳንገልጽ የጠየቁት ሌላ አርሶ አደር የመኸር ወቅት ስራቸውን በወባ ወረርሽኝ ምክንያት መከወን እንዳልቻሉ ገልጸዋል።
በምዕራብ ወለጋ ባቡ ወረዳ ውስጥ በወባ ያልተያዘ ሰው ማግኘት ከባድ ነው። አሳሳቢው ነገር ደግሞ መድኃኒት አለመገኘቱ ነው። ወደ ወረዳ ከተማ ቀረብ ቀረብ ያሉ አካባቢዎች ላይ ኬሚካል መርጨት ጀምረዋል። ግን አንድ ቤት ከረጩ በኋላ አንዱን ይዘላሉ። በሶስተኛው ቀን የወባ ትንኝ ተመልሶ መታየት ጀምራሉ። በበሽታው የተያዙ ሰዎችም ርጭቱን በጀመሩበት መልክ ቤት ለቤት የምርመራና የመድኃኒት አቅርቦት ቢጀምሩ ወረርሽኙን በተቻለ መጠን መቀነስ ይቻል ይሆናል፣ ትኩረት ብሰጥ ይላለው። በወባ ምክንያት በርካታ አርሶ አደሮች ከስራ ውጭ ናቸው። አዝመራ ራሱ እያለፋቸው ነው። በጣም ችግር ነው።
ዶክተር አብዱልቃድር አክለው ከሶስት ወራት ወዲህ ከመደበኛ ስርጭት ውጭ የወባ መድኃኒት እየተሰራጨ መሆኑን አብራርተዋል።
ክኒኒ መልክ የሚዋጡ መድኃኒቶች ወደ 105 ሚሊዮን የሚያወጣ መድኃኒቶች ናቸው የተሰራጩት በወባ። ከሁለተኛ በመርፍ መልክ የሚሰጥ መድኃኒት አለ። ይሄ ወደ 13 ሚሊዮን አካባቢ የሚሆን ነው ተሰራጨው። ሶስተኛ መመርመሪያ ነው፣ አርዲቲ የምንለው ይሄ መመርመሪያ ኪት በሁሉም መልኩ ወደ 60 ሚሊዮን የሚያወጣ ስርጭት ተካሂዷል። እንግዲህ ይሄ ወባን የመለየት የማከም የተሰራጩ ግብአቶች ናቸው። አንደኛ እየተሰራጨ ያለው የወባ አጎበር ነው። ወደ 56 ሚሊዮን የሚሆን የወባ አጎበር እነኚህ የተመረጡ ለወባ ተጋላጭ የሆኑ ቦታዎች ላይ ስርጭቱ ተካሂዷል። ማህበረሰቡም እየተጠቀመ ነው። በታክስ ፎርሱ ምን ያህል ማህበረሰብ ተጠቃሚነት አለው የሚለውንም በየሳምንቱ በህብረተሰብ ጤና ኢንስቲትዩት እና በጤና ሚኒስቴር እና በወረዳዎች ይገመገማል ማለት ነው። በየቤቱ የሚረጨው ርጭት ወደ 471 ሚሊዮን የሚሆን መድኃኒት ተሰራጭቶ ርጭቱ አንዳንድ ቦታዎች ላይ ተጠናቆ ሌሎች ቦታዎች ላይ ደግሞ ስርጭቱ እየተጠናቀቀ ያለበት ሁኔታ አለ።
የኢትዮጵያ ጤና ሚኒስቴር መረጃ በ2016 ዓ.ም ከ5 ሚሊዮን 200 ሺህ በላይ ሰዎች በወባ መያዛቸውን ያመለክታል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ በቅርቡ ባወጣው ሪፖርትም በኢትዮጵያ እንደ አውሮፓውያኑ አቆጣጠር ከጥር ወር እስከ ሰኔ ወር ባሉት 6 ወራት ውስጥ ብቻ ከ2 ሚሊዮን በላይ ሰዎች በወባ መያዛቸውን አመልክተዋል። እንደ ዩኤን ኦቻ ዘገባ በወባ ከተያዙት ሰዎች 35% ከኦሮሚያ ክልል ናቸው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አሁን ደግሞ ወደዚህ እንመለስና የአሜሪካ ምርጫ የተመለከተውን ዘገባ ወደ እናንተ እናደርሳለን። በዩናይትድ ስቴትስ በዳር ወር በሚካሄደው ምርጫ የሚወዳደሩት የዲሞክራቲክ ፓርቲውና የሪፐብሊካን ፓርቲ እጩ ፕሬዚዳንቶች አብሯቸው የሚወዳደሯቸውን እጩ ምክትል ፕሬዚዳንቶቻቸውን መርጠዋል። አሁን ጥያቄው እጩዎቻቸው በምርጫው እንዲያሸንፉ ምን ያህል ይረዷቸው ይሆናል የሚለው ነው። የቪኦኤዋ ቬሮኒካ ኢግሌሲያስ ባልዴራስ በአሜሪካ ፕሬዚዳንታዊ ምርጫዎች ታሪክ እጩ ምክትል ፕሬዚዳንቶች ምን ሚና እንዳላቸው ብሎም የአሁኖቹ እጩዎች ቲም ዋልዝ እና ጄዲ ቫንስ ለየ ፓርቲዎቻቸው ምን አስተዋጽኦ እንደሚኖራቸው የሚያስገኝ ዘገባን እንደሚከተሉ አጠናቅራለች። ቆንጅታየ ታቀርባለች።
ምክትል ፕሬዚደንት ካመላ ሃሪስ እጩ ምክትል ፕሬዚደንታቸውን የሚኔሶታውን አገረ ገዢ ቲም ዋልዝን ማክሰኞ ዕለት ፔንሲልቬኒያ ላይ በተሰናዳ የምርጫ ዘመቻ ዝግጅት ላይ ለተሰባሰቡ ደጋፊዎቻቸው ያስተዋወቋቸው በምርጫቸው እጅግ በተማመነ ስሜት ነበር።
በክፍለ ግዛታቸው ስራ በማስፈጸም ባሪያነት የሚጠቀሱ መሪ ናቸው። ልንገራችሁ፣ ያንን ሁሉ ልምድ ይዘው መጀመሪያው ቀን ዝግጁ ነው የሚሆኑት።
የሪፐብሊካን ፓርቲው እጩ ፕሬዚደንት ዶናልድ ትራምፕም የእጩ ምክትል ፕሬዚደንታቸውን የኦሃዮውን ሴኔተር ጄዲ ቫንስን የፖለቲካ ክንዋኔ አድንቀው ተናግረውላቸዋል። በቅርቡ ደግሞ ለምክትልነት ማንም ተመረጠ ማን ያን ያህል ቦታ የሚሰጠው አይደለም የሚል አስተያየት ሲሰጡም ተሰምተዋል።
And I think this is well documented. Historically, the vice president in terms of the election does not have any impact. I mean, virtually no impact. And it's all about the presidential pick.
እኔ እንደሚመስለኝ ታሪክም በደም እንደሚያሳየው በምርጫው ላይ ምንም ለውጥ አያመጡም። ምንም። ዋናው ፕሬዝዳንታዊ እጩ ማነው ነው።
ምሁራንም ምክትል ፕሬዝዳንቶች ከፕሬዝዳንቶቹ በስተጀርባ ሆነው ስራቸውን ስለሚያከናውኑ ብዙውን ጊዜ አስተዋጽኦአቸው አይታወቅላቸውም አይደነቅላቸውም ይላሉ። ቢሆንም ፕሬዝዳንቱ በአንድ ምክንያት እንደ መሪ ለማገልገል የማይችልበት ሁኔታ ቢፈጠር በቀዳሚነት ተተክተው ሀገሪቱን የሚያስተዳድሩ በዋናነትም የፓርቲያቸውን ፖለቲካዊ አጀንዳ የሚያራምዱ ምክትል ፕሬዝዳንቶች ናቸው። ጆል ጎልድስቲን የምክትል ፕሬዝዳንቶችን ሚና ያጠኑ አዋቂ ናቸው። እንዲህ ሲሉ አስተያየታቸውን ሰጥተዋል።
Their role is really to act as a subordinate to help promote and pursue the president.
እነሱ እንግዲህ ያጋጅነት ሚና ነው የሚይዙት። እንደ ምክትልነታቸው የፕሬዝዳንቱን ፖሊሲዎች በማስተዋወቅና ወደፊት በመክፋት ይረዳሉ። ፕሬዝዳንቱ እንደ ሀገርና ዓለም አቀፋዊ መሪ ስራቸውን በስፋት ለማከናወን እንዲችሉ ያግዟቸዋል።
ያም ቢሆን ምክትል ፕሬዝዳንቶች ለምርጫ ዘመቻው ጠቃሚ ሚና የሚጫወቱበት ጊዜም እንዳለ ጎልድስቲን ያስረዳሉ።
Bill Clinton's pick of Al Gore in 1992 was a very good pick.
Bill Clinton በ92 Al Gore-ን ለምክትልነት ማጨታቸው በጣም የተዋጣ ምርጫ ነበር። ሁለቱ ከደቡብ አሜሪካ ክፍል የመነጩ በአቋማቸውም አክራሪ ያልሆነ የመሃል አስተሳሰብ የሚያራምዱ በእድሜያቸውም ቤቢ ቡመርስ የሚባለው ትውልድ ወጣቶች ናቸው። አንድ ላይ ሆነው በእውነት ትውልድ ተሻጋሪ ለውጥ መልእክት ለማስተላለፍ ችለዋል።
አስከትለውም እንደ አውሮፓውያን የዘመን አቆጣጠር በ2008 የሪፐብሊካን ፓርቲው እጩ ፕሬዚደንት የነበሩት ሴኔተር ጆን መኬን አገረ ገዢ ሳራ ፔለንን መምረጣቸው ያልተዋጣ ምርጫ እንደነበረ ገልጸዋል።
ሳራ ፔለን በምርጫ ዘመቻው ወቅት ማሾፊያ ሆኖ ነበር። በዚያም የተነሳ የመኬንን የምርጫ ዘመቻ የጎዱት ይመስለኛል። ግን መኬን የተሸነፉት በሱ ምክንያት አይደለም።
በዚህ ፕሬዝዳንታዊ ምርጫ የምክትል ፕሬዝዳንት ካማላ ሃሪስ የምረጡኝ ዘመቻ ቲም ዋልዘን ሲመርጥ የክንዋኔ ታሪካቸውና ለቤተሰቦች የኢኮኖሚ ጥቅም የቆሙ መሆናቸው እንደሚያገለግል ስለተማመነባቸው ነው። ኤሊዛቤት ክለመንስ በሺካጎ ዩኒቨርሲቲ የፖለቲካዊ አስተዳደርና የህብረተሰብ መምህር ናቸው። የሚከተለውን አስተያየት ሰጥተውበታል።
A version of being pro-family that is not about
ለቤተሰቦች ጥቅም የቆሙ ናቸው። ያን የሚያደርጉት ግን የስነ ተዋልዶ መብትን በመቆጣጠር አይደለም። የርሳቸው ከዛ ይለያል። ቤተሰቦችን በኢኮኖሚ ማለትም በትምህርት፣ በጤና ጥበቃ፣ በመኖሪያ ቤት፣ በስራ ዕድል በመደገፍ ያምናሉ።
በጆርጅ ዋሽንግተን ዩኒቨርሲቲ የመንግስታዊና የሚዲያ ግንኙነቶች ክፍል ዲሬክተር የሆኑት ፒተር ሎች የሪፐብሊካን ፓርቲው እጩ ምክትል ፕሬዚደንት ጄዲ ቫንስም በምርጫ ዘመቻው ፓርቲያቸውን የሚጠቅም አስተዋጽኦ እንደሚኖራቸው ተናግረዋል።
The narrative they're telling that is, you know, there used to be an America in which if you work
እነሱ አሜሪካ መካከለኛ ገቢ መደብ ውስጥ ያለ ቤተሰብ ጠንክሮ ከሰራ ህግ ካከበረ ስኬት ሊያገኝ የሚችልባት ሀገር ነበረች። አሁን ያቺ አሜሪካ የለችም። እኛን ከመረጣችሁን መልሰና መጣታለን ይያሉ ነው።
እጩ ምክትል ፕሬዚደንቶች ብዙ ጊዜ በምርጫ ውጤቶች ላይ አብይ ለውጥ ሲያመጡ የሚታይ ባይሆንም መራጮች ምን ያህል ሐሳባቸውን እንደሚሰሙላቸው ስጋቶቻቸውንም እንደሚያንጸባርቁላቸው ባንክሮ መከታተላቸው የማይቀር መሆኑን ተንታኞቹ ይናገራሉ።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የሐሙስ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ የመጀመሪያ ምዕራፍ ወደ እናንተ ደረሰ። አሁን ቀጥሎ ሁለተኛው ምዕራፍ ወደ እናንተ የሚደርስ ነው የሚሆነው። የመጀመሪያው ቅንብራችሁ ደግሞ አካባቢ ጥበቃን የተመለከተ ይሆናል። የዛሬው ሳምንታዊ ቅንብራችን የተፈጥሮ አካባቢ ጉዳይ ዘጋቢዎች ስጋት እየጨመረ መሆኑን የሚያነሳ ነው። የተፈጥሮ አካባቢ ጉዳዮችን በሚዘግቡ ጋዜጠኞች ላይ የሚፈጸመው ጥቃት እየጨመረ ነው ሲሉ ዩኒስኮና የሚዲያ ተሟጋቾች ገለጹ። የቪኦኤ ዘጋቢ ሮቢን ጌብስ ተከታዩን ዘግቧል። ደረጀ ደስታ እንደሚከተለው ያቀርበዋል።
ጆይ ኒውስ የተባለ የጋና ዜና ማሰራጫ የአገሪቱን ደኖች የሚያወድመው ህገወጥ የወርቅ ማዕድንን ይከታተላል። የአካባቢ ጉዳዮች ጋዜጠኛ ኢራስተስ አውሶሬ ዶንኮር የምርመራ ጋዜጠኝነቱን ለመስራት በሄደበት ወቅት ዩኒፎርም የለበሱ ታጣቂዎች እርሱንና መርከበኞቹን እንዳፋጠጡት ይናገራል።
ከካሜራ ቴክኒሽያን ጋር ግብግብ ፈጥረው ሲታገሉ ካሜራውን ሰበሩት። በካሜራው ላይ ያሉት ምስሎች በሙሉ እንዲሰረዙ አደረጉት። የመኪናው መስኮት ሰባብረው ሹፌሬን ብዙ ጊዜ በቡጥ መቱት። በጣም አሰቃቂ ነበር።
የ2022 የዓመቱ የጋና ምርጥ ጋዜጠኛ አሳሬ ዶንኮር የህገወጥ የወርቅ ማዕድን ማውጣትን አካባቢው ላይ የሚያደርሰውን ኪሳራ ዘግቧል። ዘገባዎቹ ህገወጥ ማዕድን ማውጣት ከበሽታ መስፋፋት፣ የደን መጨፍጨፍ፣ በወንዞችና በጅረቶች ላይ ካስከተለው መጠነ ሰፊ ብክለት ጋር ያለውን ትስስር ያጋልጣሉ። የዓለም አቀፉ የጋዜጠኞች ማህበር አደን ህገወጥ ማዕድን ፍለጋና ህገወጥ የደን ጭፍጨፋ በመላው አፍሪካ አደገኛ መሆኑን ገልጿል። ነገር ግን ህጋዊ ማዕድን ማውጣትም ችግር እንዳለበት ይገልጻል። ሉዊስ ቶማሲ የዓለም አቀፍ የጋዜጠኞች ፌዴሬሽን የአፍሪካ ዳይሬክተር ነው።
Who report on the activities of these big corporations?
የነዚህን ትልልቅ ኩባንያዎች እንቅስቃሴ የሚዘግቡ ጋዜጠኞች ከፍተኛ ስጋት ላይ ናቸው። ከባድ ዛቻ እየደረሰባቸው ነው። በተለይ ስለ አካባቢ መራቆት በሚነሳበት ጊዜ ስለ እነዚህ ድርጊቶች ሪፖርት እንዲያደርጉ አይፈቀድላቸውም።
ቶማሲ የአካባቢ ጥበቃ ጋዜጠኞች ጥቃት፣ እስርና እንግልት እንደሚደርስባቸው ተናግረዋል። ሊበዘበዝ የሚችል ሀብት ባለበት አፍሪካ ውስጥ ደግሞ እያንዳንዱ ሀገር ውስጥ አደጋዎች እንዳሉም ቶማሲ አክሎ ይገልጻል።
አስተሳሰባቸው እንዲቀይሩ ወይም እየተሳተፉበት ያሉትን ሪፖርቶች እንዲተዉ የሚያስገድድ ከባድ ማስፈራሪያ ይደርስባቸዋል።
ዩኔስኮ ከ2009 እስከ 2023 ፕሬስ ኤንድ ፕላኔት በሚል ባወጣው ዘገባው በዓለም አቀፍ ደረጃ 749 ጋዜጠኞችና የሚዲያ ተቋማት ጥቃት እንደደረሰባቸው አረጋግጧል። ከአካባቢ ጥበቃ ጋር የተያያዙ ጉዳዮችን የዘገቡ 44 ጋዜጠኞች መገደላቸውንም ዘገባው አመልክቷል። የዩኔስኮ ሐሳብን የመግለጽ ነጻነትና የጋዜጠኞች ደህንነት ኃላፊ ጌልሄርም ካኔላ ይህን ሲገልጹ
ይህ የፕላኔታችን ችግር መሆኑን ያሳያል። ሙስናን ለመግለጽ የሞክሩ ጋዜጠኞችም ሆነ ከአካባቢ ጉዳዮች ጋር በተያያዘ ዘገባቸው በየቦታው ጥቃት እየደረሰባቸው ነው።
እንደ ዩኔስኮ ዘገባ በአካባቢ ጥበቃ ዘጋቢዎች ላይ የሚደርሰው ጥቃት በከፍተኛ ደረጃ እየጨመረ ነው። አሁንም ካኔላ
የጥቃቶቹ ብዛት በአንዱ አካባቢ የተጠናከረ ነው። ባለፉት 5 ዓመታት ከፍ ያለ ነው። ስለዚህ አሁን ብዙ መሆኑ ብቻ ነው ልዩነቱ። ነገር ግን በሚያሳዝን ሁኔታ ከጊዜ ወደ ጊዜ እየጨመረ የመጡ ጥቃቶችና ጥሰቶች አዝማሚያ መኖሩን እያሳየ ነው።
ለጋዜጠኞቹ ምድር ላይ ያሉት አደጋዎች ምንጊዜም አሉ። ኢራስተስ አሳሬ ዶንኮር የተፈጥሮ አካባቢ ጉዳዮች ጋዜጠኛ ነው።
ያለማቋረጥ አደጋ ይገጥመኛል። በስራዬ ወቅት ብዙ አደጋ ይገጥመኛል። የታጠቁ ሰዎች፣ እውነት እንዲወጣ የማይፈልጉ ሰዎች አሉ። እያንዳንዱ ጉዞ አደጋ መሆኑን የግድ መናገር አለብኝ።
አሳሬ ዶንኮር ካሜራን፣ ድሮኑን እና ሰራተኞቹን ብቻ እንደታጠቀ ተናግረዋል። ይሁን እንጂ ግን የገጠመው ሁከት እየደረሰ ያለውን የተፈጥሮ አካባቢ ጉዳት ከመዘገብ ሊያግደው እንደማይችል አክለዋል።
አሁን ደግሞ ሳምንታዊ የቴክኖሎጂ ዘገባዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የዛሬው የቴክኖሎጂ ዜናችን ወደ ኤርትራ ይወስደናል። በመዳሰስ መስማትም ሆነ ማየት የተሳናቸውን ሰዎች ሊያግባባ ይችላል የተባለ አዲስ የመግባቢያ ቋንቋ በሶስት ወጣት ኤርትራውያን የስነ ልቦና ባለሙያዎች ተዘጋጅቶ ባለፈው ሰኔ ወር መጨረሻ ይፋ ሆኗል። በኤርትራ የወጣቶችና ተማሪዎች ማህበር ጽህፈት ቤት አዳራሽ በተከናወነ አዲሱን የመዳሰስ ቋንቋ የማስተዋወቂያ መርሃ ግብር ላይ ማብራሪያ የሰጡት ባለሙያዎቹ በእጅ መዳፍ ላይ የዘጋጁ 9 ነጥቦችን ተጠቅሞ የፊደል ቅርጽ በመጻፍ መስማትም ሆነ ማየት የተሳናቸውን ሰዎች ለማግባባት የሚረዳ እንደሆነ አስረድተዋል። አዲስ የመግባቢያ ቋንቋ አድጎና ሰፍቶ በተገቢ መንገድ ተደራሽ መሆን ከቻለም ከአርባ ሺህ በላይ መስማት የተሳናቸውንና 20 ሺህ ማየት የተሳናቸውን የአገሪቱን ዜጎች ከማግባባት ባለፈ ሁሉንም የህብረተሰብ ክፍሎች የሚያገናኝ አገራዊ የጋራ መግባቢያ ቋንቋ ለመሆን እንደሚችል ተስፋቸውን ገልጸዋል። ለዚህም ተግባራዊነት በአገር ውስጥና በውጭ አገራት የሚኖሩ ዜጎች የበኩላቸው ሚና እንዲጫወቱም ጥሪ አቅርበዋል። በመርሃ ግብሩ ላይ የተገኙ የአስመራ ዘጋቢያችን ብርሃን በረሀ ወጣት የፈጠራ ባለሙያዎችና ተጠቃሚዎችን አነጋግሮ ተከታዩን ዘገባ አዘጋጅተዋል።
መስማትም ሆነ ማየት የተሳናቸው ሰዎች እርስ በርሳቸው እንዲግባቡ ይረዳል የተባለ አዲስ የመዳሰስ ቋንቋ ባለፈው ሰኔ ወር መጨረሻ በሶስት ወጣት ኤርትራውያን የሥነ ልቦና ባለሙያዎች ይፋ ሆነዋል። ዳንኤል ታለ ጊርጊስ፣ ሮዳስ ተክለና ተመስገን እያሱ የተባሉ የሥነ ልቦና ባለሙያዎቹ ቴክኖሎጂውን በራሳቸው ተነሳሽነት እንደፈጠሩት ተናግረዋል። አዲሱ የመግባቢያ ቋንቋ በእጅ መዳፍ ላይ የተዘጋጁ 9 ነጥቦችን ተጠቅሞ የፊደል ቅርጽ በመጻፍ ለመግባባት የሚረዳ እንደሆነ ከፈጠራው ባለቤቶቹ አንዱ ተመስገን እያሱ ለአሜሪካ ድምፅ ገልጸዋል። ማየትና መስማት የተሳናቸው ማህበራት አባላት በስብሰባ ወይም በሥራ በሚገናኙበት ጊዜ የተመለከቱት የተግባቡት እክል አዲሱን የመግባቢያ ቋንቋ ለማሰናዳት አነሳስቶናል ይላል ተመስገን።
ቀንድ መበገሳ ሐሳብ ናይ ዝስራሕና
መስማትና ማየት የተሳናቸው ማህበራት ሊቃነ መናብርትና አባላት በስራና በስብሰባ ምክንያት በማህበራዊ ደህንነት ጽህፈት ቤት በሚገናኙበት ጊዜ ሁለቱን የሚያግባባ ሶስተኛ ሰው የግድ ያስፈልጋቸዋል። ያ ሶስተኛ ሰው በተለያየ ምክንያት ሳይገኝ ከቀረ ስብሰባው ወይ ግንኙነቱ ሳይካሄድ ለሌላ ጊዜ ይዛወራል። ስለዚህ ችግሩ የሚፈታበት መንገድ መጠናት አለበት የሚል ሐሳብ ስለተነሳ ይህን አዲስ የመግባቢያ ቋንቋ ለመፍጠር ተነሳሳን። በዚህ አጋጣሚ ሐሳቡን ያመነጨውን ማየት የተሳናቸውን መምህር አማኑኤልን ማመስገን እፈልጋለሁ።
ሌላው የፈጠራው ባለቤት ዳንኤል እርሱ አስቀድሞ መስማት የተሳናቸው የመግባቢያ የምልክት ቋንቋ መማሩንና ለሁለቱ ባልደረቦቹ ማስተማሩን አውስቷል። ይህን አዲስ የመዳሰስ ቋንቋ ከመነሻው እስከ ፍጻሜው ለማድረስም የቡድኑ አባላት ከ2 ዓመት በላይ ጥናትና ምርምር ማድረጋቸውን ይናገራል። ባለፈው ሰኔ ወር የእረፍት ጊዜያቸው ስርዓተ ትምህርት ነድፈውና የማስተማሪያ እቅድ አውጥተው 7 ማየትና መስማት የተሳናቸውን ተማሪዎች ለአንድ ወር በአዲሱ የመግባቢያ ቋንቋ በማሰልጠን ተግባራዊ ማድረግ እንደቻሉ ዳንኤል አብራርተዋል።
ከአስመራ መስማት የተሳናቸው ትምህርት ቤት 2 የ4ኛ ክፍል ተማሪዎችን፣ ማየት ከተሳናቸው አብርሃ ባህታ ትምህርት ቤት ደግሞ 1 ሙሉ በሙሉ ማየት የተሳነው 2 በከፊል ማየት የሚችሉ፣ 1 ደግሞ ማየትም መስማትም የተሳናት፣ 1 ደግሞ እንዲሁ ማየትና መስማት የሚችል በድምሩ 7 ተማሪዎችን በሳምንት ለ4 ቀናት ለ2 ሰዓት የአንድ ወር የስልጠና በመስጠት ነው ተግባራዊ ማድረግ የቻል ነው። እነዚህን ተማሪዎች የመረጥንበት ዋናው ምክንያት በአዳጊነታቸው በፍጥነት መቀበል ስለሚችሉና በቀጣይ ሕይወታቸው የተጠቀሙበት ሌሎችንም ማስተማር የተሻለ እድል ስላላቸው ነው።
መስማት ለተሳናቸው የብሬል ትምህርት፣ ማየት ለተሳናቸው ደግሞ የምልክት ቋንቋና በዕለት ተዕለት እንቅስቃሴያቸው የሚገለገሉባቸውን ቃላት እንዳስተማሯቸው ዳንኤል ገልጾ አዲሱን የመዳሰስ ቋንቋ ለማሰልጠን 4 የተለያዩ አማራጮችን መጠቀማቸውን ተናግረዋል።
አራቱ አማራጮች በአገር ውስጥና በውጭ አገራት ሊጠቀሙባቸው የሚችሉ የትግርኛና የዓለም አቀፍ መስማት የተሳናቸው ቋንቋ ምልክት፣ የእንግሊዝኛ ፊደሎችና በመዳፍ ላይ የተዘጋጁ 9 ሀሳባዊ ነጥቦች ናቸው። በፊደል አጻጻፍ እንዲሁም በገበያ፣ በፍርድ ቤት፣ በጤና ተቋማት በመሳሰሉ ቦታዎች በሚያደርጓቸው ዕለታዊ እንቅስቃሴያቸው ላይ በመረጡት መንገድ ለመግባባት የሚችሉባቸውን 50 በላይ ቃላትን አስተምረናቸዋል። በተጨማሪም በብሬል ለመጻፍ የሚረዱ 6 ነጥቦችን ወደ 9 በማሳደግ እንዲሁም ማየት ከተሳናቸው የቋንቋ ምልክት ከካልእ 2ኛ እስከ ሳብእ 7ኛ ያሉ ፊደላትን የሚወክሉ እንቅስቃሴዎችን በመቀላቀል በፈጠርነው መንገድ ተጠቅመን የተሟላ የመግባቢያ ቋንቋ እንዲሆን በማድረግ አዘጋጅተናል።
አዲሱን የመግባቢያ ቋንቋ ለመንደፍና ለማዘጋጀት የውጭና የሀገር ውስጥ የምልክት ቋንቋ እንዲሁም ከብሬል እና የምልክት ቋንቋ አዳቅለው ራሳቸው የፈጠሯቸው ምልክቶች እንደተጠቀሙ የሚናገረው ተመስገን አዲሱ መግባቢያ ከዚህ ቀደም የነበሩ ክፍተቶችን የሚሞላና የተፈለገውን ዓላማ ያሳካ እንደሆነ አመልክቷል።
ምስሕትረት ጊዜ ደአምበር ብዙሓት ፈተናታት
የጊዜ እጥረት የነበረብን ቢሆንም የተለያዩ መንገዶችን በመጠቀም አንድ የተሟላ ቋንቋ እንዲሆን አድርገናል። በመዳሰስ የተለያዩ ስሜቶችን ለመግለጽ የሚያስችል አዲስ ፈጠራ ተጠቅመናል። ለምሳሌ አንድ ሰው የሚያስቅ ንግግር ከተናገረ ሶስት ጣቶችን ተጠቅሞ በአንድ የሰውነት ክፍል ላይ በመቧጠጥ እየሳቀ እንደሆነ ማሳየት ይቻላል።
የዚሁ አዲስ የመግባቢያ ቋንቋ ሰልጣኝና ተጠቃሚው ሱሌማን ዑስማን የአንሰባሪጅን ገለብ አካባቢ ነዋሪና ማየት የተሳናቸው የአብርሃ ባህታ ትምህርት ቤት ተማሪ እንደሆነ ይናገራል። መስማት ከተሳናቸው ወገኖች ጋር ለመግባባት የሚረዳ አዲስ ቋንቋ ላስገኙ ሶስት ወጣቶች ምስጋናውን በማቅረብ በስልጠናው ወቅት ስለነበረው ሁኔታ ያስረዳል።
አብቲ በለማኮ ንኮሎ ምስለና ነሩ ምክንያቱ ሓድሽ ትምህርቲ ስለዝኾነ ሓድሽና እዩ።
አዲሱ ቋንቋ በመዳሰስ መስማትም ሆነ ማየት የተሳናቸው ሰዎችን ሊያግባባ የሚችል እንደሆነ ሲነግሩን በጣም ነው ያስደመመን። ትምህርቱንና ስልጠናውን ስንጀምር ደግሞ እንዴት አድርገን እንደምንማረውና እንደምናጠናው ተጨንቀን ነበር። ትምህርቱን ከጀመርነው በኋላ ግን ቀለል ያለና የማያስቸግር ሆኖ ነው ያገኘነው።
አዲሱን የመግባቢያ ቋንቋ በስራ ላይ ለማዋል ፈተናዎችና ተቅዳሮቶች ነበሩ የሚለው ዳንኤል እንደሚከተለው ያብራራል።
ዛብ የብድሆናትና እንታዩ እዚ ፕሮጀክት ዝኾን ጅምሮ ኮለና ብኸመይ ኣገባቢው ከነራዳዶም ብኸመይ ኣገባቢ
ትልቁ ፈተናችን የነበረው ከመጀመራችን በፊት እንደሚቻል በማሳመን ላይ ነው። ሌላው ደግሞ ሱሌማን በህፃንነቱ ማየት የተሳናቸው ትምህርት ቤት ስለገባ የግዕዝ ፊደላትን ቅርጽ ስለማያውቃቸው ለብቻው በመጽሐፍ ላይ እንዴት እንደሚጻፍ ለማስተማር ተገደናል። የእርሱ ጥሩ ተቀባይነት ተጨምሮበት ግን በአጭር ጊዜ ተሳክቶልናል።
ሶስቱ የፈጠራው ባለቤቶች ባለፈው ሰኔ ወር መጨረሻ በኤርትራ የወጣቶችና ተማሪዎች ማህበር ጽፈት ቤት አዳራሽ በተከናወነው መርሃ ግብር አዲሱን ቋንቋ አስተዋውቀዋል። የመርሃ ግብሩ ዋና ዓላማ ቋንቋው በስራ ላይ ሊውል እንደሚችል በተግባር ለማሳየት፣ በዚህም ከሚመለከታቸው አካላት ባለሙያዎችና ተሳታፊዎች አስተያየቶችን በመሰብሰብ ወደፊት ጠቀሜታው የሚስፋፋበትን መንገድ ለመምከር እንደነበር የገለጸው ዳንኤል ለስራቸው የሚረዱ ገንቢ አስተያየቶችንና ልምዶችን ማግኘታቸውን ተናግረዋል። በቀጣይ ቋንቋውን በስፋትና በጥልቀት በማሻሻል በመጽሐፍ መልክ ለማዘጋጀት እቅድ እንዳላቸው የጠቆሙት ሶስቱ ወጣቶች ከትምህርት ሚኒስቴር፣ ከስራና ማህበራዊ ደህንነት ሚኒስቴር እንዲሁም ከተለያዩ ባለሙያዎች ጋር በመተባበር አዲሱ የመግባቢያ ቋንቋ በስራ ላይ እንዲውል ለማድረግ እየሰሩ እንደሆነ ገልጸዋል። ከዚህ ቀደም ማየትና መስማት በተሳናቸው የህብረተሰብ ክፍሎች ላይ ትኩረት ያደረገ ስራ እንዳልተሰራ ሶስቱ ወጣት የፈጠራ ባለቤቶች ያወሳሉ። አዲሱ የመግባቢያ ቋንቋ አድጎና ሰፍቶ በተገቢው መንገድ ተደራሽ መሆን ከቻለም ከ40,000 በላይ መስማት የተሳናቸውንና 20,000 ማየት የተሳናቸውን እንዲሁም እስካሁን ገና ቁጥራቸው ያልተጠና ማየትም ሆነ መስማት የተሳናቸውን የህብረተሰብ ክፍሎችን እርስ በርሳቸው ከመግባባት ባለፈ ሁሉንም የህብረተሰብ ክፍሎች የሚያገናኝ አገራዊ የጋራ መግባቢያ ቋንቋ ሊሆን እንደሚችል ተስፋቸውን ገልጸዋል። ለዚህም ተግባራዊነት በሀገር ውስጥና በውጭ ሀገር የሚኖሩ ዜጎች የበኩላቸው ሚና እንዲጫወቱ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ብርሃነ በርሀ አስመራ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮቻችን፣ ከዋሽንግተን ወደ እናንተ እየደረሰ የሚገኘው የዛሬ ሐሙስ ነሐሴ 2016 ዓ.ም የአሜሪካ ድምፅ የምሽቱ ዝግጅታችን አሁንም እንደቀጠለ ነው። ዝግጅቶቻችንን አጠናቀናል። በመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በጋዛ ከሁለት ሚሊዮን በላይ ሰዎች ማለቂያ በሌለው አስፈሪ የሞትና የውድመት ሁኔታ ውስጥ ተጠምደው ይገኛሉ ሲል የተባበሩት መንግስታት ድርጅት መግለጹን በማስታወስ የዕለቱ ርዕሰ አንቀጽ መልእክቱን ይጀምራል። ፍራቻ፣ ረሃብና ጥማት፣ እንደ ሰው አለመቆጠር፣ ፖሊዮን ጨምሮ በሌሎችም በሽታዎች መያዝ ከገጠሟቸው ሰቆቃዎች መካከል ናቸው። ከክትባት ጋር በተያያዘ የፖሊዮ ተውሳክ በጋዛ መከሰቱ አሳሳቢና ህዝቡ የገጠመውን የጤና አደጋ ለመቀልበስ አስቸኳይ ስራ መስራት እንዳለበት የሚያሳይ ነው ሲሉ በተመድ የአሜሪካ ልዩ የፖለቲካ ጉዳዮች ተጠባባቂ ወኪል የሆኑት ሮበርት ውድ መናገራቸውን ርዕሰ አንቀጹ ይጠቅሳል።
The fighting has brought Gaza's health system to the brink of collapse and complicated the international community's ability to respond to outbreaks. It has also led to the failure of waste management.
ውጊያው በጋዛ ያለውን የጤና አገልግሎት ጨርሶ ወደ መጥፋት ጠርዝ አድርሶታል። በተጨማሪም የዓለም አቀፉ ማህበረሰብ ለአደጋ ሁኔታዎች ምላሽ መስጠት እንዳይችል አወሳስቧል። የፍሳሽ ማስወገጃ ስርዓቱንና ሌሎችንም ለፍልስጤማውያን አገልግሎት የሚሰጡ መሰረተ ልማቶች ከጥቅም ውጪ እንዲሆኑ አድርጓል። ይህ በእንዲህ እንዳለ የተመጣጠነ ምግብና ክትባት አለማግኘት በህዝቡ ላይ ያለውን የጤና ስጋት እንዲጨምር አድርጓል። ተላላፊ በሽታዎችን ለመክታት ያላቸውን ማቀም አዳክመዋል።
እነዚህና ሌሎችም የሰብአዊ ተግዳሮቶች የተኩስ አቁም ተግባራዊ የማይደረግ ከሆነ መባባሳቸው የማይቀር ነው ሲሉ አክለዋል አምባሳደር ውድ። በእርግጥ በጋዛ ያለውን ሁኔታ ለማሻሻል የተኩስ ማቆምና የታጋቾች መለቀቅ ብቸኛ መንገድ ነው። ለዛም ነው ፕሬዝዳንት ጆ ባይደን ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ጋር በነበራቸው ውይይት በሁለቱ ተፋላሚ ወገኖች መካከል ያለውን ክፍተት በመድፈን የተኩስ አቁም ስምምነት በአስቸኳይ ማጠቃለል እንደሚያስፈልግ አጽንኦት የሰጡት ሲል ርዕሰ አንቀጹ በመቀጠል በተጨማሪም ፕሬዝደንት ባይደን በጋዛ የሚታየውን የሰብአዊ ቀውስ በተመለከተ አንስተው ተናግረዋል ሲሉ አምባሳደር ውድ ማስታወቃቸውን ያክላል።
A ceasefire would enable us to surge humanitarian assistance, begin to restore basic services such as electricity and sanitation.
የተኩስ አቁም ቢደረግ የሰብአዊ እርዳታችንን ለመጨመር እንደ ኤሌክትሪክና የንጽህና ስራዎችን የመሰሉ መሰረታዊ አገልግሎቶችን መስጠት እንዲሁም ሲቪሎችን ወደ መኖሪያቸው ለመመለስ ያስችለን ነበር። በተጨማሪም ተኩስ ማቆም የጤና ሰራተኞች ካለ ስጋት የክትባትም ሆነ ሌሎች የጤና አገልግሎቶችን እንዲያደርሱ ያስችላል።
የህይወት አድን ስራ እንዲሳካ ሁሉም ወገኖች ላይ ግፊት በመናደርግበት ወቅት የሐማስ እርምጃ የሲቪሎችንም ሆነ የሰብአዊ ሰራተኞችን እንዲሁም ቤተሰቦቻቸውን አደጋ ላይ የጣለ መሆኑን መዘንጋት የለብንም ሲሉ አምባሳደር ውድ ጨምረው ገልጸዋል።
Hamas could begin to end the suffering in Gaza tomorrow if it immediately accepted and agreed to implement
ሐማስ ካለ መዘግየትና ሌሎች ቅድመ ሁኔታዎችን ሳያስቀምጥ የተኩስ ማቆሙን ተግባራዊ ቢያደርግ በጋዛ ያለው ስቃይ ከነገ ጀምሮ መቆም ይችል ነበር።
በድርድር ጠረጴዛው ላይ የሚታዩ ክፍተቶችን ለመድፈን እኛ ቁርጠኞች ነን። ይህም የሰብአዊ ስራው ቀጣይነት ያለው እንዲሆን የሁለት ሀገራት መፍትሄውንም በተመለከተ ለመስራት እንዲሁም እስራኤላውያንና ፍልስጤማውያን በሰላም ክብራቸው ተጠብቆ እንዲኖሩ ያስችላል ሲሉ አምባሳደር ውድ መናገራቸውን ጠቅሶ የዕለቱ ርዕሰ አንቀጽ መልእክቱን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዚህ ዋሽንግተን ይደመጣል። ዝግጅቶቻችንም በዌብሳይታችን amharic.vionews.com፣ በፌስቡክ ደግሞ @vioamharic ላይ፣ በትዊተር #vioamharic ላይ እንገኛለን። በዛ መከታተል ትችላላችሁ። ከዛም በተጨማሪ በኢንስታግራም እና ዩቲዩብ ላይም የቪዮአማሪክ በሚል ፈልጋችሁን በዛም ዝግጅቶቻችን የተቀመጡትን ከዚህ በፊት የተላለፉ ዘገባዎቻችን ልትከታተሏቸው ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ደግሞ በተዘዋዋሪ ስልክ መስመራችን 202-205-9942 የውስጥ መስመር 14 አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን፣ ይደርሰናል። የዋትሳፕ ቁጥራችን ደግሞ 202-251-3505 ነው። መልእክታችሁን በድምፅ በቀርጻችሁ አስቀምጡልን። በኢሜይል ልታገኙ ለምትፈልጉ ደግሞ horn@vioanews.com የኢሜይል አድራሻችን ነው። በዛም መልእክቶቻችሁን ላኩልን። በአስተያየቶቻችሁን መሰረት አድርገን እኛም ዘገባዎችን ወደ እናንተ ማድረሳችን የምንቀጥል ነው የሚሆነው። አድማጮቻችን፣ ከአሜሪካ ድምፅ ይተላለፍላችሁ የነበረው የዛሬ ሐሙስ ነሐሴ 2 2016 ዓ.ም የምሽቱ ዝግጅቶቻችን እነዚህን ይመስሉ ነበር። በምሽቱን እያስተናገድኳችሁ አብሬያችሁ ያመሸሁት አስማማዬ ነው ነበርኩኝ። የፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችሁ ደግሞ ብራና ኃይሉ ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። እናንተም አብራችሁ ምሽቱን ከኛ ጋር ስላሳለፋችሁ በጣም እናመሰግናለን። ነገ በሌሎች ዝግጅቶች ወደ እናንተ የምንመለስ መሆናችንን በዚሁ አጋጣሚ እገልጻለሁኝ። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽት።